ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። አድማጮቻችን፣ ሁለተኛው ክፍል ፕሮግራማችን አሁን ይጀምራል። በአዶልፍ ፓርለሳክ ተደርሶ በተጫነ ጆብሬ መኮንን የተተረጎመውን የሀበሻ ጀብዱ መጽሐፍ ትረካ ክፍል 8 አሰምተን የጠቅላላ ፕሮግራማችን ፍጻሜ ይሆናል።
ከመጽሐፍት ዓለም ፕሮግራማችን በእውነተኛ ታሪክ ላይ የተመሰረቱ ልቦለዶችን፣ የኢትዮጵያ ታሪክ፣ ባህልና ማህበራዊ እሴቶችን እንዲሁም የሀገራችንን የጀግኖች ታሪክ የሚያወሱ መጻሕፍትን የምንተርክበት ነው።
የሀበሻ ጀብዱ በአዶልፍ ፓርለሳክ ተጽፎ በተጫነ ጆብሬ መኮንን የተተረጎመ ታሪካዊ መጽሐፍ አዲስ አበባ ዩኒቨርሲቲ ፕሬስ 2002 ዓመተ ምህረት። ክፍል 8 ምዕራፍ 16 የብረት ዝናብ። ጥቅምት 28 ቀን ረፋዱ ላይ ዋናው የራስ ካሳ ጦር አምባላጌ ደረሰ። ሰራዊቱ 3411 ሜትር ከፍታ ያለውን የአምባላጌን ተራራ እንደ ቀለበት እየዞረ ከናዳው እየሸሸ እንደ ምላጭ የሰላው ጥቁር ድንጋይ ባዶ እግሩን እየቆረጠው በሚያገኘው ዛፍ ድንጋይና ቋጠኝ ስር ሁሉ ማረፍ ጀምሯል። ወታደሩ በመንገድ ብዛት በእንቅፋትና በሾፌ ድንጋይ የተጎዳ እግሮቹን ከነጠላው እራፊ ጨርቅ እየቆረጠ በእሳት ይተኩሳል። በጣም የደከመውም ድንገት ባረፈበት ቦታ ያገኘውን ነገር ደገፍ ብሎ ያርፋል። ከላይ ከተራራው ጫፍ አካባቢ በርከት ያሉ ሹሞች፣ በአብዛኛው የታጠቁና ጋሻቸውን በጎሽ ቆዳ ያሳመሩ ጦረኞች አንድ ጠንከርና ደንደን ያለ ሰውነት ያለውን ሹማቸውን አጅበው ወደታች ይንደረደራሉ። እኒህ ቆፍጣናና ልበ ሙሉ ሰው የላስታው ገዥ ደጃዝማች ወርቅነህ ነበሩ። ደጃዝማች ወርቅነህ ራስ ካሳ ካረፉባት ዋርካ ስር እንደደረሱ ተንበርክከው የራስን የጃኖ ጫፍ ከሳሙ በኋላ ተነስተው አንድ ወር ሙሉ ወታደሮቻቸው የገነቡትን ከጠላት መከላከያ ምሽግ በታላቅ ኩራት አሳዩ። አዎ፣ አንድ ወር ሙሉ የገበሬው ወታደር በላስታው ገዥ በደጃዝማች ወርቅነህ መሪነት ከድንጋይና ከቋጠኝ በርከት ያሉ ካቦች ሰርተዋል። ግን ጥቅም ይኖረው ይሆን? እግዚአብሔር ያውቃል ልበል እንጂ እንዳበሾቹ። ደጃዝማች ወርቅነህ በቀኝ የተከሻቸው ጠመንጃቸውን አንግተው ለራስ ካሳ ስለ ጦራቸው ሲያወሩ ላያቸው ሰው የጦር ሰውነታቸውን የሚክድ ማንም ሰው አልነበረም። ብቻ ከወዲያ ወዲህ እየተጀነኑ ስለ ጦራቸው ብዙ አወሩን። በአምባላጌ ተራራ ወገብ ላይ ጉብ ካለችው ዋርካ ስር ራስ ካሳና በሰሜኑ የኢትዮጵያ ክፍል አሉ የሚባሉ ከፍተኛ ሹሞች ዙሪያውን ገጥመው ተቀምጠዋል። በዚሁ ዋርካ ስር ከዛሬ 40 ዓመት በፊት ታላቁ የጦር ሰው እምየ ምኒልክም ተቀምጠው ከሹማምንቱ ጋር እንዴት ወደ አድዋ መዝለቅ እንዳለባቸው ለድል ያበቃቸውን የጦር እቅድ መክረውና ነድፈው አውጥተዋል። በዚችው ዋርካ ስር ከዘመናት በፊት በርካታ ገናና የኢትዮጵያ ጦር መሪዎች አርፈው የጦርነት ስልታቸውን ነድፈው ከውጭም ይሁን ከውስጥ ጣላት ጋር ተዋግተው አልፈዋል። ይኸው እነሆ ዛሬም የራስ ካሳ ጦር በዚች ዋርካ ስራፎ የጦርነት ስልት ይነድፋል። የመከላከል ስልት አንድ ከዛሬ 40 ዓመት በፊት በዚች ዋርካ ስር ያለፉ አዛውንት ዛሬም እቺን ዋርካ ሲያዩ በትዝታ 40 ዓመት ተመልሰው ሲተክዙ አየኋቸውና ሁኔታቸው አሳዝኖኝ እኔም ስተክዝ አየህ ልብ አርግማ ከዛሬ 40 ዓመት በፊት ከመየ ምን ይልጋር ብለው ረጅሙን ታሪካቸውን አጫወቱኝ። እኛ አዛውንት ከዛሬ 40 ዓመት በፊት የመየ ምኒልክ የጦር መሪ በነበሩት ራስ መኮንን ስር ባምባላጌ ውጊያ ተሳትፈው ነበር። ባላጌ ከዛሬ 40 ዓመት በፊት ይዟት የነበረውን የጣሊያን ሻለቃ ቶሌሲን ራስ መኮንን እንዲህ ብለውት ነበር። ውድ ወዳጄ ሻለቃ ቶሌሲ፣ ጀግንነትህንና ቆራጥነትህን አውቃለሁና አከብርሃለሁ፣ አደንቅሃለሁ። ይሁን እንጂ በዚህ ጦርነት ትሸነፋለህ። ስለዚህ አምባላጌን ለቀህ ወደ መቀሌ ሽሽ። እንዲህ በሰላም ያለ ጦርነት አምባላጌን ለቀህ ከወጣህ ጦርህ እንደ ታጠቀ ወደ መቀሌ ሸሽቶ ያለ ችግር እንደሚገባ ቃሌን እሰጥሃለሁ። ወዳጄ ቶሌሲ፣ ያለህን ጦር አውቃለሁ። እኔ 10 እጥፍ ጦር አለኝ እና ኋላ በወታደሮቼ ብትገደል ልቤ ያዝናልና እባክህ አምባላጌን ለቀህ ውጣ ብለው መልእክት ቢልኩበትም ሻለቃ ቶሌሲ ካለቆቼ ተጨማሪ ትእዛዝ ካላገኘው አምባላጌን መልቀቅ አልችልም ብሎ የራስ መኮንንን ልመና ባለመቀበሉ ራስ መኮንን ለሁለተኛ ጊዜ ለሻለቃ ቶሌሲ መልእክት ሲልኩ እንዲህ ብለው ነበር። ነገ ማለዳ ጦሬ ይዘምትብሃል። አሁንም ደግሜ ላሳውቅህ፣ ጦርህን ይዘህ ሂድ፣ ልቤን አታሳዝነው። ሻለቃ ቶሌሲ በድጋሚ የራስ መኮንንን ደግነት ባለመቀበሉ የራስ መኮንን ጦር የሻለቃ ቶሌሲን ጦር ለወሬ ነጋሪ ሳያስቀር አጨደው። በኋላ ራስ መኮንን የሻለቃ ቶሌሲን ሬሳ አስፈልገው ወታደሮቻቸውን ለአንድ ጀግና በሚገባው ክብር እንዲቀብሩት አዘው አይናቸው ያዘለውን እንባ ለመዋት ሲጣጣሩ ታይተዋል። እንግዲህ እንዲህ አይነት የጦር መሪ ያፈራችን አገር ነበር ጣሊያኖች ዛሬም ያልሰለጠነች አረመኔ አገር አድርገው በመላው ዓለም ጉራቸውን የሚነፉት። ጦራችን የአምባላጌን ተራራ ታቅፎና ተንተርሶ መኖር ጀምሯል። አንዳንድ እንደ ነገሩ በችኮላ በየጥሻው ስር ከተወሸቁ ጎጆ ነገሮችም ይጫጫሳል። እኔም ረፋዱ ላይ ከሰፈር ወጣ ብዬ እንዲሁ ሰዋልን የራስ መኮንን ጦር የሻለቃ ቶሌሲን ጦር የዛሬ 40 ዓመት ካጨደበት ስፍራ ደረሱ። አዎ አሁንም በርከት ያሉ ቀለሃዎች እዚህም እዚያም ወዳድቀው ይታያሉ። አንድ ሁለቱን አነሳውና አገላብጫ አይቼ አፈሩን አራገፍኩና ወደ ኪሴ ተትቼ የሻለቃ ቶሌሲን የቀብር ቦታ ለመፈለግ አስቤ መራመድ ሲጀምር በታች ሰፈራችን የሆነ ትርምስ አየውና በፍጥነት እየተራመድኩ ወደ ሰፈር ተመለስኩ። ሰፈር ስደርስ የደጃዝማች ወርቅነህ ወታደሮች እየተፋጠኑ ባገኙት ከፍ ባለ ድንጋይ ስር ሁሉ መሸጉ። ግራ ገብቶኝ ወደ ድንኳኔ ስገባ አቶ ተሰማ የመቀሌው ስልከኛ ደውሎ 6 የጣሊያን አውሮፕላኖች እንዳየና ሁለቱ አሁን መቀሌን እየደበደቡ መሆኑንና 4ቱ ደግሞ ወደኛ በመንገድ ላይ እንደሆኑ ነገሩኝ። እና እኔም ካዘጋጀኋት አለት ስር ገብቼ ለግማሽ ሰዓት ያህል አንጋጥጬ ሰማዩን ብቃኝም የጣሊያን አውሮፕላኖች ብቅ ሳይሉ ቀሩ። ከምሽጌ ስወጣ ራቅ ካለ ቦታ የቦምብ ፍንዳታ ይሰማል። እንግዲህ ጣሊያኖች በመንገዳቸው ላይ የተቆረጠ የኢትዮጵያ ጦር አግኝተው እየደበደቡ ይሆናል። የአውሮፕላኖቹ መቅረት ሰፈራችንን እንደገና ሞቅ እንድትል አደረጋት። የአውሮፕላኖቹ መቅረት ሰፈራችንን ስላረጋጋት ራስ ካሳም ከሹማምንቱ ጋር የጀመሩትን ምክር ቀጠሉ። እኔም እንዲሁ ከድንኳኔ ፊት ካሉ ወታደሮች ጋር ስጫወት ደጃዝማች ወርቅነህ ወደ ድንኳናቸው ስለጋበዙኝ ደጃዝማች ወርቅነህን ተከትዬ ከፍ ብሎ ከአንድ ድብቅ ቦታ ከቆመው ድንኳናቸው ገና ከመግባቴ አሽከራቸው የተለያዩ ምግቦች አቀረበልንና እጃችንን ታጥበን መጎራረስ ጀመርን። አሽከራቾ ለኔና ለደጃዝማች በብርሌ ጠጅ ቀዳልን ሌሎች በሌላ አልባሌቃ ተቀርቶላቸው ጠጃችንን እየጠጣን ብዙ ብዙ ተጫወት የደጃዝማች ወርቀነ ጠጅ ከፍተኛ ዝናን በማጥረፉ ለጠጃቸው ብቻ ሲሉ ብዙ ከፍተኛ ሹማምንት በሰበብ አስባቡ ድንኳናቸውን ይጎበኙ ነበር በጣም ከመሸ በኋላ እየተደናበር ወደ ሰፈር ተመለሱ ዛሬ ከመቸውም ጊዜ በላይ በጣም ቀዝቃዛ ነፋስ ይነፍሳል በርካታው ዘብ የራስ ጋሳ ሳይቀሩ እዚም እዚያም እሳት እያነደዱ ይሞቃሉ ወደ ድንኳን ሲቀርብ ከኔ ድንኳን ብዙም ሳይርቅ አንድ ከፍ ያለ አዲስ ድንኳን ቆሟል ዘቦቹም እስከዛሬ ያላየኋቸው ናቸው እሳት አያነዱም ዘብ ከመቆሙበት ቦታም ንቅንቅ አይሉም ሰላምታ ባቀርብላቸው ምንም መልስ ሳላገኝ ወደ ድንኳን ይገባው በጣም ይበርዳል ቢሆንም ገና ገደም ከማለቴ እንቅልፍ ይዞኝ ጥርጋለ ማልጄ ተነሳውና ለሽንት ወጣ ብዬ ስመለስ ትናንት ከጎኔ ድንኳን ጥሎ ያደረው የራስ ጋሳ ሁለተኛ ልጅ ደጃዝማች አበራ መሆኑን ሰማው የደጃዝማች አበራ ዘቦች በሙሉ ወጣቶች ናቸው ሁሉም በላይ ከትናንት ማታ ጀምሮ እስካሁን እንደታዘብኩት እነዚህ ከሌላው የኢትዮጵያ ሰራዊት የሚለዩበት ነገር ቢኖር ስነ ስርዓታቸው ነበር ደጃዝማች አበራ ከ20 ሺህ በላይ የሚሆነውን ጦሩን ይዞ ከሰላሌ ፍቼ ተነስቶ ትናንት ማታ አምባላጌ መድረሱ ነበር አብዛኛው የራስ ጋሳም ጦር የመጣው ከሰላሌ ነው እነዚህ የራስ ጋሳ ወታደሮች ከ7 ወር በላይ በመንገድ ላይ ነበሩ በዚህ ጊዜ ውስጥ አንዳቸው ከሰላሌ ስለ ቤተሰቦቻቸው የደረሳቸው ምንም ዜና የለም እናም በደጃዝማች አበራ ጦር መሃል እየተዘዋወሩ ስለ ቤተሰቦቻቸው ስለ ጓደኞቻቸው ደህንነት ይጠይቃሉ አንዳንድ የድሮ ጓደኞችም ተገናኝተዋል ደጃዝማች አበራ ገና በወጉ እንኳን ጺም ያላበቀለ ለግላጋ ወጣት ነው ደጃዝማች አበራ ግማሽ ያህል ጊዜውን በትምህርት በአውሮፓ ትልልቅ ከተሞች ያሳለፈ በመሆኑ አሳምሮ እንግሊዝኛም ፈረንሳይኛም ይናገራል እንዳየሁት ብዙ መናገር የማይወድ ዝምተኛ ሰው ነው ቡና በጧት ጠጥቼ ሲጋራዎችም አጫጭሼ የጦር ልብሴን ለበስኩና ወደ ራስ ጋሳ እንግዳ መቀበያ ድንኳን አመራው አንድ ሰዓት በኋላ ደጃዝማች አበራ ጦሩን በአባቱ ዙፋን ፊት ይዞ እንደሚቀርብ ተነገረንና ወደ ተዘጋጀው የሰልፉ ትዕይንት ወደሚታይበት ቦታ አመራን ከፍቼ ከተማ የተነሳው የደጃዝማች አበራ ጦር በራስ ጋሳ ዙፋን ፊት ለሁለት ሰዓት ያህል አለፈ ደጃዝማች አበራ ጦር በአብዛኛው ፈረሰኛ ሲሆን የጦሩ ፈረሶችም በተለያዩ ደማቅ ቀለሞች ያጌጡና የተሸለሙ ነበሩ ፈረሰኞችም ከለበሱት የጦር ልብስ በተጨማሪ የዝንጀሮ ጎፈሬ የደፉ ስለነበር ግርማ ሞገስ ጨምሮላቸው ነበር ይሄው በአመዛኙ በወጣቶች የተገነባው የደጃዝማች አበራ ጦር በአብዛኛው የዘመኑን መሳሪያ የታጠቀ ነበር የዚህ ጦር የበላይ መኮንኖች በራስ ጋሳ ፊት ቀርበው ለእናት አገራቸው ለመሞት መዘጋጀታቸውን ግማሹ በአማርኛ ግማሹ በኦሮምኛ በምዬ ምኒልክ ስም መሐላ እየገቡ ፎከሩ ሸለሉ በመጨረሻ በተኩስ ሰፈራችንን አደመቋት ከዚህ ሁለት ሰዓት ከፈጀ ትዕይንት በኋላ ወጣቱ ኪሩቤል በራስ ጋሳ ፊት ቀርቦ ሙሶሎኒ ሁለት ወንድ ልጆቹን ለጦርነት ቢሰጥ የኛ ራስ 3 ልጆቹን ይዞ ቀርቧል ደጃዝማች ወንደሰን ደጃዝማች አበራልና ደጃዝማች አስፋውሰንን ብሎ በታላቅ ኩራት ተናገረ ኪሩቤል ያልተረዳው ነገር ቢኖር ሙሶሎኒ በዚህ ሰዓት በሮማ በሞቀ ቤተ መንግስቱ መቀመጡንና ራስ ጋሳ ግን ልክ እንደመጨረሻው ወታደራቸው ሁሉ መከራና ፍዳቸውን እያዩ እዚህ መድረሳቸውን ነበር እነሆ አምስተኛ ቀናችን ነው ያምባላጌን ደቡባዊ ክፍል ተንተርሰን ከሰፈርን ኢጣሊያን አውሮፕላኖች ሰሞኑን ብቅም ስላላሉና ሰፈርም ለመቃኘት ህዳር 4 ቀን ረፋዱ ላይ ከሰፈር ወጣው ብዙ ሲጠበቅ የነበረው ነጋድራስ ወዳጆና ታማኝ ጓዳቸው ሻለቃ ካሳ ጦር ሰፈራችን ደረሱ ሁለቱ የጦር መሪዎች በመቶዎች ከሚቆጠሩት ወታደሮች ጋር መቀሌን ለቀው ከሽፍቶች ጋር በታላቅ ተጋድሎ እየተዋጉ እዚህ መድረሳቸው ነው ደጀዝማች አበራም ጦሩን እንዲጎበኝለት ጋብዞኝ ስለነበር እግረ መንገዴን ወደዚያው ካቶ ተሰማና ከሻለቃ ካሳ ጋር ጥቂት ወታደሮች ጨምረን አመራን። ደጀዝማች አበራ ጦር የሰፈረው እጅግ አስቸጋሪውን ምዕራባዊውን ያምባላጌን ተራራ ተንተርሶ ስለነበር ወደዚያው ተራራውን እየዋጠጥ ወደ ጦሩ ሰፈር ልንደርስ ስንቃረብ ታች ጦራችን ከሰፈረበት ቦታ ጩኸትና ሁካታ ግርግር በዛ። ብዙም ሳንቆይ ወዲያው የነዚያን መከረኛ ኢጣሊያን አውሮፕላኖች ድምጽ ሰማው። ለጊዜው ግራ ገብቶኝ ሰማዩን ሳስስ አንድ የደጃዝማች አበራ ጦር ሻለቃ በእጁ ወደ ታች ወደ ሰፈራችን ዝቅ ብለው የሚበሩ አራት አውሮፕላኖች አሳየኝ። እንደ ሁል ጊዜው ለስለላ የመጡ ስለመሰለኝ ችላ ብዬ ጉዞ እንደጀመርኩ በተደጋጋሚ ዝቅ ብለው በሚበሩ አውሮፕላኖች ላይ መትረየሶች በመንጣጣታቸው የነበሩት በርከት ካሉ አውሮፕላኖች ሁለቱ ተመልሰው የካሳን ጦር የተሸከሙትን የቦምብ ናዳ ያወርዱበት ጀመር። ተጣቀፍኩት ተራራ ትይዩ ከፍ ብለው በንቀት እንደነገሩ የሚጥሏቸው ቦምቦች የታች ሰፈር አቧራውን ያጨሱት ነበር። ምንም እንኳ ሰፈር የአውሮፕላን መቃወሚያ ቢኖርም አውሮፕላኖቹ በቂ ከፍታ ስለነበራቸው ያላንዳች ፍርሃት እየዞሩ ሸክማቸውን አወረዱት። ከዚህ ቀን ጀምሮ እስከ ጦርነቱ ፍጻሜ ድረስ የጣሊያን አውሮፕላኖች የራስ ካሳን ጦር እየተከታተሉ በቀን እስከ 12 ሰዓት በላይ ይደበድቡ ነበር። በተከለልኩበት ቋጠኝ ስር ሆኜ ሰፈራችን ሲደበደብ በአቅመ ቢስነታችን ክፉኛ ተናድጄ አንጀቴ እያረረ ሰፈራችን በቦምብ አቧራ ጉም እስክትሸፈን ድረስ በጸጥታ ተመለከትኩ። ከሰፈር ብዙ ርቀን ስለነበር ወደ ደጃዝማች አበራ ሰፈር ቀጠል። በጉዞ ላይ እያለን ከታች ከሰፈር ብዙ የቁስለኞች ዋይታ ይሰማ ነበር። አውሮፕላኖቹ ያደረጉትን አድርገው ወደ ሰፈራቸው እየተመለሱ ሳለ አንዷ የተረገመች ቆርቆሮ ወደ ኋላ ተመልሳ ወደኛ መብረር ጀመረች። አብረውኝ ያሉትን ወታደሮች እንዳይተኩሱ ደጋግሜ ብጮህም ሰሚ አልነበረኝምና አውሮፕላኗ እኛንም መደብደብ ጀመረች። አንድ ከፍ ያለ ቦምብ እኔ ከተጠጋዋት ቋጥኝ 50 ሜትር ርቆ ከፍ ያለ አቧራ አስነሳ። የእድልና የሰከንዶች ጉዳይ ነው። አብራሪው አውቶማቲኩን ቦምብ ማውረጃ ቆልፍ የሚጫንበት ቅጽበት ሁሉ ከፍተኛ ሚና ይጫወት ነበር። ይህን 50 ሜትር ርቆ የወደቀ ቦምብ ከሁለትና 3 ሰከንድ በፊት ቢጥል ኖሮ አናቴ ላይ በወደቀ ነበር። አውሮፕላኗ የቀራትን ሸክም አራግፋብን ከሄደችና ያስነሳችው አቧራ ከለቀቀ በኋላ ወደፊት ስል አምስት የራስ ካሳ ወታደሮች ጠሩኝና ወደ ታች ተመለስኩ። ብዙ ወታደሮች ከበው እንደ ጉድ አንድ ያልፈነዳ የጣሊያን ቦምብ ይመለከታሉ። ጣሊያኖች ኢትዮጵያን ለመውረር ሲዘጋጁ በገፍ ያስገቡትን ቦምብ በቀላሉና በፍጥነት ወደ መሃል አገር ማስገባት ባለመቻላቸው ወደብ ላይ ለፀሐይና ለሐሩር ተጋልጠው ለወራት በመቆየታቸው ኢትዮጵያ ወታደር ላይ ከሚያዘንቡት የቦምብ ዝናብ ግማሹ ያህል ብቻ ነበር የሚፈነዳው። ምንም እንኳ ራስ ካሳ ያልፈነዱ ቦምቦችን እንዳይነኩ አዋጅ ቢያውጁም የሚሰማ ስላልነበር እነዚህ ያልፈነዱ ቦምቦች ብዙ ሰው ጨርሰዋል። በጉዟችን ቀጥለን ከደጃዝማች አበራ የጦር ሰፈር ደረስ። እስካሁን ካየኋቸው የጦር መሪዎች የደጃዝማች አበራ ለየት ያለ አቀራረብ ነበረው። ከሀያ ሺህ በላይ የሆነው ጦሩ በአብዛኛው በወጣቶች የተገነባና ደህና ስነ ምግባር ያለው ይመስላል። የመሪውን ትዕዛዝ ያላንዳች ማንገራገር ይፈጽማል። ደጃዝማች ገና ከሩቅ ሲያይኝ ከድንኳኑ ወጥቶ እንደ ጥንት ጓደኛ አቅፎ ተቀበለኝ። ወደ እንግዳ መቀበያው ድንኳን ስናመራ የሆነ ወጣት ሹም ስላቆመን ከወጣቱ ሹም ድንኳን ገባን። ወጣቱ ግራዝማች ቤቱ ያፈራውን ጥሩ ነገር ሁሉ አቀረበልን። በኋላ ደጃዝማቹ አሽከሮቹን አዞ ከራሱ ድንኳን ብዙ ምግብና ጠጅ ስላመጣ ማምሻውን ከዚያ ወጣት ግራዝማች ትንሽዬ ድንኳን ውስጥ ስንጫወት አመሻሸን። በጫወታችን ብዙ ብዙ ስለ ፓሪስ ቡና ቤቶችና ስለ ሴቶቻቸው ስንጫወት ደጃዝማች አበራ በትዝታ ብዙ ርቆ እንደሚሄድ ያስታውቅበት ነበር። አዎ፣ ከብዙ ጊዜ በኋላ ይኸው እነሆ ትንሽ ስለ አውሮፓ በአውሮፓ ከኖሩ ሁለት ሰዎች ጋር ደጃዝማች አበራና ሻለቃ ካሳ ስጫወት ትንሽ ቀለል ብሎኝ ደጃዝማች አበራም ሌሎች ተባቂ ወታደሮች ጨምሮልኝ ወደ ሰፈሬ ሲልከኝ በጦር ሜዳ እንዳለቃ እንዳዛዥ በመገብ ሰዓት እንደጓደኛ የሆነ ወጣት መሪ መሆኑ ታወቀኝና እያደነኩት ቁልቁል ወደ ሰፈሬ ወረድኩ። ሰፈር ስደርስ የመጀመሪያዎቹን የጦርነት ሰለባዎች እዚህም እዚያም ይቀበሩ ነበር። ስለኛችም ህመማቸውን ዋጣርገው በየድንኳኑ ስር አረፍ ብለዋል። በጣም ለተጎዱት ራስካሳ አንድ ሌላ ድንኳን አስጥለው በዚያው መርፌ ወጊ ዶክተራችን ህክምና እየተደረገላቸው ነበር። ራስካሳ በዚሁ ምሽት በድጋሚ ያልፈነዱ ቦምቦችን ወታደሮች እንዳይነኩ አዋጅ አስነገሩ። በሁለተኛው ቀን ማለዳ ልጅ ኪሩቤል ወደ ድንኳናችን ጎራ ብሎ ትላንት ሁለት ጓደኞቹ አንዲት ያልፈነዳሽ ቦምብ አግኝተው ሲመራመሩ የሆነውን ቃል በቃል አጫወተን። ወይ ጉድ! እንዲያው ማን ይሆን ይጣለው? እንዲያው ግርም የሚል ብረት እኮ ነው ይላል ከጓደኛሞቹ አንዱ። ማን ይጥለዋል ብለህ ነው? የኛ ሰው እንዳልጣለው ግን ጥርጥር የለውም ይመልሳል ሁለተኛው። ግዴለህም ወንድሜ፣ ይሄን ብረት የጣለው ፈረንጅ ነው። ግን ደግሞ አንድም ፈረንጅ በዚህ ሲያልፍ አላየንም። የካሳን ፈረንጅ ቢሆን ይሄን አይነት ብረት ተሸክሞ ሲዞር አየው የሚል የለም ይላል የመጀመሪያው። ሁለተኛው ረዘም ላለ ጊዜ ብረቱን አገላብጦ ካየ በኋላ ሳቆን ለቀቀው። ምን ሆነ አልጃል? እንዳው እንዳበደ ሰው ብቻ አልመሳቅህ ይጠይቃል የመጀመሪያው። የሚስቀው ሳቆን እንደምንም አቁሞ፣ አይ እንዲያው ይችን ብረት ማን እንደጣላት ስለማውቅ ነገሩ ቢገርመኝ ነው መሳቄ አለ። አሁንም እንደ መሳቅ እያለና ለጓደኛው በጣቶቹ ወደ ሰማይ እያሳየ፣ ከነዚያ የተረገሙ የጣሊያን አውሮፕላኖች ነው የወደቀው። የታባታቸው እንኳን ወደቀባቸው መናጤዎች አለ በድል አድራጊነት፣ ቢያንስ ይችን ብረት ስለጣሉ እንደተጎዱ በመቁጠር። እውነት አለ ወንድሜ፣ ልክ ነህ። ከነዚያ ከተረገሙ አውሮፕላኖች ውስጥ ከአንዷ መሆን አለበት የወደቀው። ልክ ነህ፣ ልክ ነህ ወንድሜ አለ ደጋግሞ ሁለተኛው። ወዲያው መለስ ብሎ ቦምብም ሊሆን እኮ ይችላል አለ በጥርጣሬ ብረቷን እያያት። አንተ ደግሞ ወገኛ ቢጤ ነህ መሰል። አሁን ማን ሊሞት ይቺ ቁራጭ ብረት ነች እንደዛ ጮሃ አገር ምድሩን የምደበላልቀው? ጉድ እኮ ነው እያለ ለራሱ አጉተመተመ። አዎ ወዳጄ፣ እንዲች አይነት የማትረባ ቁራጭ ብረት ነች ድንገት እየፈነዳች ሰውን፣ ከብቱን፣ አጋሰሱን የምትፈጀው። እንዲች አይነት ቁራጭ ብረት አለ ትንሽ በስጨት ብሎ። በትክክል ከአውሮፕላኗ ውስጥ ነው የወደቀው። አየህ ዞሬ ሄዳለሁ ብላ እንዲያው ዘንበል ስትል ይቺ ብረት ተንሸራታ ወድቃባቸው ነው እያለ በእጁ አውሮፕላኗ እንዴት ይቺን ብረት ልጥላት እንደቻለች ያሳየው ሞከረ። ይኸው ተመራማሪ ወጣት በምርምሩ ቀጥሎ በድል አድራጊነት ብረቷን ሲያስተውል ቆየና ፈገግ እያለ እስካሁን በነጠላው ጫፍ ላይ ቆጥሮ የያዛትን ብቸኛዋን ሀብቱን አንዷን ብር ፈታና በቁራጯ ብረት ላይ ባለች ቀዳዳ መሳይ ነገር ላይ ያስቀመጣት። ብሯ በቁራጯ ብረት ጎድጓዳ ቦታ ውስጥ ተስፋፍታ ስትቀመጥ ተመራማሪው አሁን በድል አድራጊነት ስሜት ፈገግ አለና ጓደኛውን እያየ ሌባ ጣቱን አፉ ላይ አድርጎ ጓደኛውን ዝም እንዲል አዘዘው። ጓደኛውም የዚህ ተመራማሪ የምርምር ውጤት ስለገባው እሱም ፈገግ ብሎ ድምፁን አጠፋ። ሁለቱ ጓደኛሞች በቁራጯ ብረት ዙሪያ ተቀምጠው በቁራጯ ብረት ውስጥ ጣሊያኖች ስለደበቁት ነገር ብዛት ሲመራመሩ ቆዩ። በመጨረሻ በቁራጯ ብረት ውስጥ ብሮቹን እንዴት እንደሚያወጡ ብልሃት ሲፈጥሩ፣ ሲያወጡ፣ ሲያወርዱ አንዱን ብልሃታቸው ሳይሳካላቸው ቀረና በመጨረሻ ያችን ቁራጭ ብረት በትልልቅ ድንጋይ ወቅረው ብሮቹን ሊያወጡ ወስነው ብረቷን በትልልቅ ድንጋይ ይወቅሯት ጀመር። ተመራማሪው ልጅ ለሶስተኛ ጊዜ ብረቷን በድንጋይ ሲወቅራት ብረቷ ሰለቻት መሰለኝ ብው ብላ ፈነዳች። ከነዚህ እድለቢሶች ተመራማሪው በቦምቧ በትንትኑ ወጥቶ ሲሞት ሁለተኛ ጓደኛው በትንሹ ቆስሎ ምርምሩ አለቀ። እንግዲህ ይኸው ልጅ ኪሩቤልም የቆሰለውን ጓደኛውን ጠይቆ ሲመለስ ነው ይህንን እውነተኛ ታሪክ ያጫወተን። ምዕራፍ 17 በእሳትና በጎራዴ። ሌሊቱን ሙሉ እንቅልፍ ባይኔ ሳይዞር ነው ያደረው። በጦር ሰፈራችን በጧት ግርግር ተፈጥሯል። ራስ ካሳ ዳር 5 ቀን ቀኑን ሙሉ ከሹማምንቱ ጋር ሲመክሩ ውለው ያምባላጌን ተራራ ለቀው መቀሌ አጠገብ ለመስፈር ወስነዋል። መቀሌ ከሁለት ሳምንት በላይ በጣሊያኖች እጅ ነች። ከኛ ድንኳን 20 ሜትር እንኳን ሳይርቅ አንድ ቀጭን መንገድ አለ። ይህ መንገድ የመሃል አገሩንና የሰሜኑን እስከ መቀሌ ብሎም እስከ አስመራ ድረስ የሚወስድ ብቸኛ መንገድ ነው። ምሽቱን ሙሉ በርካታ ወታደሮች በዚህ መንገድ እየመጡ ከጦራችን ጋር ይቀላቀላሉ። እነዚህ ጦረኞች ራስ ካሳን ብለው ከሰላሌ የመጡ ናቸው። ራስ ካሳ ይሄ እሳቸውን ብሎ ከሰላሌ የመጣው ጦር ከ40 ሺህ ይበልጣል አሉኝ። እንደኔ ግምት ግን ለጦርነት ብቁ የሆነ ወታደር ብዛት ከ20 እስከ 30 ሺህ ቢሆን ነው። እንደዚያም ሆኖ ጦሩ በአብዛኛው ሙሉ ትጥቅ የለውም። አንዳንዱ መሳሪያ ያለ ጥይት ታጥቋል። ሌላው ሙሉ ዝናር ጥይት ታጥቆ መተኮሻው ጠመንጃ የለውም። ሁለቱንም የታጠቀው ደግሞ ከ20 ወይም ከ30 ጥይቶች በላይ የለውም። ይሄ አዲሱ የሰላሌ ጦር በጨለማ የጦር ሰፈራችንን አጥለቀለቀው። ጨለማው ከአንድ ሜትር በላይ አያሳይም። እንዲህም ሆኖ አንዳንዶቹ የአዲሱ የሰላሌ ጦር አባሎች በጨለማው በራስ ካሳ ጦር መሃል እየተዘዋወሩ ዘመዶቻቸውን፣ ጓደኞቻቸውን ይፈልጋሉ። እርስ በርስ በኢትዮጵያውያን መገናኛ ዘዴ ሬዲዮ ይጠራራሉ። ማለትም የሚፈለገውን ሰው ስም ከፍ ባለ ድምፅ በመጣራት የሚካሄድ ሲሆን ሺዎች የሚቆጠሩ የስም ጥሪዎች ባንድ ላይ ሲካሄዱ አካባቢው ወደ አንድ ትልቅ የገበያ ትርምስ ይለወጣል። እንደዚህም ሆኖ እያንዳንዱ ፈላጊ የተፈላጊውን ስም ጮክ ብሎ ሲጠራ፣ እያንዳንዱ ወታደር ጥሪው ለሱ ይሁን ወይም ለሌላ ጠንቅቆ ያውቃል። አቶ ተስፋዬ፣ አቶ ፈይሳ፣ አቶ ኢብሳ፣ አቶ ተረፋ፣ ምንጊዜም ከተፈላጊውና ከተጠሪው ሰውዬ ስም በፊት የክብር መጠሪያው አቶ መቅረት የለበትም። አቶ ቢቂላ፣ እርስ በርስ የማይተዋወቁትም ሰላምታ ይለዋወጣሉ። በታላቅና ከፍ ባለ ድምፅ ወደ አስመራ ሲል ሌሎች በርካታ ድምፆች ተቀብለው፣ ወደ አስመራ ሲሉ የገደል ማሚቴዎች ተቀብለው፣ ሩቅ ቦታ ድረስ ወደ አስመራ የሚለው የእነዚህ የገበሬ ወታደሮች መፈክር ይሰማል። ማልጄ የተነሳው በጣም ይበርዳል። ምስኪን አበሾች ድንኳን ቀርቶ ብርድ ልብስም የላቸውም። እንዴት ይሆን ይህን የሚያንቀጠቅጥ ብርድ የሚችሉት? ከጠዋት ጀምሮ ከራስ ካሳ ድንኳን ጎን ሁሌም በምትቆመው የድንኳን ቤተ ክርስቲያን ዙሪያ ትላልቅ ሹሞች በፈረስ እየመጡ ድንኳኑ አጠገብ ሲደርሱ ከፈረሳቸው ላይ ይወርዱና አሽከሮቻቸው የሚያቀብሏቸውን በግዕዝ የተጻፈ የጸሎት መጽሐፍ ተቀብለው ከድንኳኗ ደጅ ቆመው ይጸልያሉ። እነዚህን ክርስቲያኖች ነበር የፋሽስቱ ፕሮፓጋንዳ ያልሰለጠኑ አውሬዎች የሚላቸው። አቶ ተሰማን እየጠበቅን ነው። ከፊታችን አንድ በጣም ጠባብ የሰርጥ መንገድ ትጠብቀናለች። እናም ያቺ መንገድ ትንሽ ለቀቅ እስክትል ድረስ መጠበቁ አይከፋም በማለት ነበር በትዕግስት አቶ ተሰማንና ጠባቂ ወታደሮቻችንን የምንጠብቀው። ዛሬ እንዲህ የካሳ ጦር በዚህ ጠባብ ሸለቆ ገብቶ ሲርመሰመስ፣ እነዚህ እርኩሶች ቢያገኙት ኖሮ ክፉኛ በጎዱት ነበር። እድለኞች ነን ዛሬ ብቅም አላሉ። እኩለ ቀን ሆኗል። ጦራችን የመጨረሻዋን ድንኳን ነቅሎ ከሄደ ቆይቷል እና ሰፈራችን ጭር ብላለች። በጦር ሰፈር ብቻችንን ቀርተናል። እንዲህ ብቻችንን ተቀምጠን አቶ ተሰማን ስንጠብቅ አንድ ወጣት ፊት አውራሪ ወደ እኛ በፈረሱ እየጋለበ መጥቶ ከፈረሱ ላይ ሳይወርድ ጌቶች እዚህ ምን ትሰራላችሁ? አለና መልሳችንን እንኳ ሳይጠብቅ ጌቶች በሉ ቶሎ ቶሎ እያለ ሲወተውት ወታደሮቹ ፈረሶቻችንን ሳናዛቸው አመጡልንና ከዚህ የራስ ካሳ ወጣት ፊት አውራሪ የኋላ ደጀን የፈረሰኛ ጦር መሪ ጋር ተቀላቅለን መጓዝ ጀመር። ይሄ የራስ ካሳ የኋላ ደጀን ፈረሰኛ ጦር አዛዥ ወጣት ፊት አውራሪ ራስ ካሳ ስለሰጡት ትልቅና አስቸጋሪ ኃላፊነት ያጫውተን ጀመር። ራስ ካሳ ይህን ወጣት ፈረሰኛ ፊት አውራሪ ጦራቸውን የኋላ ደጀን ሆኖ ከጠላት እንዲከላከል አዘውት፣ ይኸው ገና ጦር ሜዳ ሳንደርስ ከትግራይ ሽፍቶች ጋር ጦርነት ውስጥ ገብቶ ሌት ተቀን ይዋጋል። በዚህ መልኩ ከዚህ ወጣት ፊታውራሪ ጋር ስንጓዝ ውለን የምባላጌን ተራራ ወጥተን በስተሰሜን በኩል ቁልቁል መውረድ ጀመርን። ቀደም እንዳልኩት እድለኞች ነን ዛሬ ቀኑ ሙሉ እነዚያ የተረገሙ የጣሊያን አውሮፕላኖች ብቅም ሳይሉ ቀሩ። ዛሬ ቢመጡ ኖሮ ክፉኛ ይጎዱን ነበር። ጀምበር ከተለቀች የቆየች ቢሆንም አሁንም በጉዞ ላይ ነን። ገና ከራስካ ሳይጦር ሰፈር አልደረስንምና በጣም ከመጨለሙ በፊት ጦር ሰፈር ለመድረስ እየገሰገስን ነው። የመንገዳችን በስተምስራቅም በስተምዕራብም በኩል በተደጋጋሚ ተኩስ እንሰማለን። የኋላው እግረኛው ጦራችን ከሽፍቶች ጋር ጦርነት ውስጥ ነው። እኛ በዚህ መልኩ ወደፊት ስንገሰግስ የሆነ አንድ ፈረሰኛ ጦር ወደኛ እየገሰገሰ ነው። ፈረሰኛው ጦር ወደኛ እየቀረበ ሲመጣ የፈረሰኞቹ አለቃ ሲሳደብና ሲራገም ከሩቅ ሰማሁት። በድምፁ ማንነቱን ለይቼ አወቅኩት። የራስ ጋሳ የክብር ዘቦች አለቃ ቀኛዝማች አበበ ነው። ራስ ጋሳ እኛ ከዋናው ጦር ጋር አብረን እንዳልተጓዝን ሲረዱ ቀኛዝማች አበበን እኛን የገባበት ገብቶ ወደ ጦር ሰፈር እንዲያመጣን አዘው ልከውታል። አሁን ጨለማው እየጠነከረ መጣ። ከሁለት ሜትር በላይ ወደፊት ማየት አይቻልም። በእግሬ ብሄድ ኖሮ ሁለት እርምጃ እንኳ ወደፊት ሳልሄድ ገደል ገባ ነበር። ብቻ ብልጧ በቅሎ የቀኛዝማች አበበን በቅሎ ኮቴ ተከትላ ያላንዳች ችግር በጥንቃቄ እየወሰደችኝ ነው። ቀኛዝማች አበበ መንገዱን በትክክል ያውቃል። አበሻ አንዴ የሄደበትን መንገድ ምንጊዜም ቢሆን አይረሳም። ከፊት ለፊታችን ትልቅ እሳት ተነስቶ በመንገዱ ያገኘውን ሁሉ በእሳት ላንቃው ይውጠዋል። ሽፍታ የታባቱ ቀኛዝማች አበበ ያማርራል፣ ይራገማል፣ ይሳደባል። አሁን ገና በሰሜን ኢትዮጵያ ስላለው እውነታ መገንዘብ እና መረዳት ጀመርኩ። የምስራቅ ትግራይ ሰዎች ብዙዎቹ በገዛ ፈቃዳቸው ከራስ ካሳ ጦር ጋር ተቀላቅለዋል። የቀሩት ከቀበሌያቸው ሳይወጡ ቀማኛ ሽፍታ ሆኑ፣ አሊያም ለከዳው ደጃዝማች ኃይለ ሥላሴ ጉግሳ ገብረው የዘገየውንና በጉዞ ላይ ደክሞ ወደ ኋላ የቀረውን የኢትዮጵያ ጦር ሰራዊት ይዘርፋሉ፣ ይገድላሉ። አሁን ከትንሿ ጅረት ማይ ሙሽክ ዳርቻ ደርሰናል። ከዚህ የጅረት ዳርቻ ማዶ ላይ ብዙ ርቆ በየድንኳኖች በራፍ ላይ የሚነዱ እሳቶች ያደመቁት ቁጥር ስፍር የሌላቸው ድንኳኖችን ጥሎ የሰፈረው የደጃዝማች ወንደሰን ጦር ሰፈር ይታያል። ከሁለት ሰዓት አድካሚ ጉዞ በኋላ በታላቅ ደስታ ደጃዝማች ወንደሰን በጦር ሰፈሩ ተቀበለን። ደጃዝማች ወንደሰን የእኛን የጦር ቁሳቁስ ጭኖ የሚጓዘው አቶ ተሰማ የት እንዳለ የሚያውቀው ምንም ነገር የለውም። ለምናልባቱ ብሎ አንድ ድንኳን ከሱ ጎን አስጣለልን። ሁለት የራሱ የሆኑ ብርድ ልብሶችም ሰጠን። በደጃዝማች ወንደሰን ድንኳን ራት ከበላንና ጠጅም እስኪ በቃን ከጠጣም በኋላ ትንሽም ብትሆን ድንኳን ውስጥ ገብተን ጤናማ እንቅልፍ ተኛን። በሁለተኛው ቀን ከአቶ ኪሩቤል ጋር ስንገናኝ ብዙ ሰው ገደሉ አለኝ። ማን ገደላቸው ስል ጠየቅኩት። የትግራይ ሽፍቶች ናቸው አለኝ አስተማሪው አቶ ኪሩቤል። ለምን የገዛ ወንድሞቻቸውን ይገላሉ? ሊሆን አይችልም ስል ሁኔታው ሊገባኝ ባለመቻሉ ከአቶ ኪሩቤል ጋር ሙግት ውስጥ ገባው። ከመሃል አገር 6 እና 7 ወር ሙሉ ፍዳውን እያየ ሲጓዝ ከርሞ እዚህ የደረሰው ወንድማቸው የእነዚህን ምስኪኖች ሕይወትና ንብረት ከጠላት ለመከላከል የገዛ ሕይወቱን አደጋ ላይ ጥሎ ቤት ንብረቱን በትኖ መከራውን ባየ ለምን ይገሉታል? ስል በድጋሚ አቶ ኪሩቤልን ጠየቅኩት። አብዛኛዎቹ የትግራይ ሰዎች ይህን የተቀደሰ ሐሳብ ይቃወሙታል አለኝና ቀጥሎ አንዳንዶቹ ይሄ ከመሃል አገር የመጣው የአማራና የኦሮሞ ሰራዊት በትግራይ ከከረመ በትግራይ ያለውን አዝመራ ከብትና ፍየል ይፈጀዋል ብለው ይፈራሉ። ሌሎች ደግሞ ጣሊያኖች እስካሁን የወረሩት የትግራይን ግዛት ብቻ ነው እና ትግራይን ከጠላት ለመከላከል ብቸኛ መብት ያለው የትግራይ ሰው ብቻ ነው ብለው ያምናሉ። እነዚህ ከጣሊያኖች ጋር እኛ ብቻ ነን የመዋጋት መብት ያለን ብለው የሚያምኑት በጦርነቱ ልክ እንደ ዋወድዋው ጊዜ ሁሉ እንደሚያሸንፉ እርግጠኞች ናቸው። ታዲያ ከጣሊያኖች ጋር ብቻቸውን በጦር ሜዳ ገጥመው ጣሊያኖችን ድራሻቸውን አጥፍተው ሲያሸንፏቸው በጦር ሜዳ የሚያገኙትን ጠቅላላውን የጦር ሜዳ ምርኮ ለራሳቸው ሊያስቀሩ ያሰቡ ናቸው። ስለዚህ በጦርነቱ የራስ ካሳ ጦር ከገባበት የጦር ሜዳው ምርኮ ከራስ ካሳት ወር ተርፎ ለኛ ምንም ነገር አይደርሰንም ብለው ይፈራሉ እያለ አቶ ኪሩቤል ስለ ሁኔታው አስረዳኝ። ከተሎም ታሪያኖች ይሄንን ችግር ጠንቅቀው ስለሚያውቁ በአማራውና በኦሮሞ ጦር ላይ ትግሬዎች መሳሪያ እንዲያነሱ በሰላዮቻቸው አማካይነት ሲሰብኩና የነገር እሳት ሲቆሰቁሱ እንደከረሙ ጨምሮ ነገረኝ። በሚከተለው ቀን ማለዳ አንድ ብልጣ ብልጥ ፊት ያለው መላጣ ሰውዬ በራስ ካሳድ እንኳን ፊት ለፊት በፍራት ተውጦ ወዲህ ወዲያ ያያለ ሲንቆራጠጥ አየሁት። ሰውዬው ሁኔታ መገረመን ያየ አንድ የራስ ካሳ ጻፊ ወደኔ ጠጋ ብሎ ፈረንጅ ጌታ ይህን መላጣ ትግሬ ታውቀዋለህ ሲል ጠየቀኝና መልሴን ሳይጠብቅ ይሄ መላጣ ትግሬ ካምባላጌ እስከ መቀሌ ድረስ ያለው ግዛት ዳኛ ነው አለኝ። ከዚያም ራስ ካሳ የዚህን መላጣ ዳኛ ልጅ አስረው ነገ ጧት በሚውለው ችሎታቸው የሞት ፍርድ እንደሚፈርዱበትም ጨምሮ ነገረኝ። ለምን ስል ግራ ቢገባኝ ጻፊውን ጠየቅኩት። ጻፊውም ምራቁን በጥላቻ ከተፋ በኋላ የታባቱ ይገባዋል አለኝና በመቀጠል ትናንትና የትግራይ ሽፍቶች በጦራችን ላይ ተኩስ ከፍተው ብዙ ወታደሮቻችንን ከመግደላቸው በላይ አምስት ሰዓት ሙሉ ጥይት የጫኑ አጋዘሶችንም ዘረፉን እና ራስ ካሳ በጣም ተናደው የጦር ልከው ይሄንን መላጣ የትግሬ ዳኛ ከነልጁ አስመጥተው ካሰሯቸው በኋላ ለዚህ ዳኛ እስከ ጧት ድረስ የተዘረፉትን አምስት ሰዓት ሙሉ ጥይቶች ከናጋሳሶቹ ካላመጣ ልጁን በሞት እንደሚቀጡት አስጠንቅቀው እስከ ነገ ጧት ድረስ የጊዜ ገደብ ሰጥተው ፈቱት አለኝ። በነገታው ጠዋት የዚህን የሚገርም ድራማ ፍጻሜ የማየት እድል ገጥሞኝ ነበር። ወደ ራስ ካሳ ድንኳን ሲሄድ መንገድ ላይ ያንን የትግራይ ዳኛ አምስት አጋሰሶች አምስቱንም ሳጥኖች ሙሉ ጥይቶች እንደተጫኑ እየነዳ ሲሄድ አገኘሁት። በእውነትም እጅግ በጣም ተደነቅኩ። እንዴት የተዘረፈውን ጥይት ማግኘት ቻልክ ስል ከመንገዱ አቆምኩና ጠየቅኩት። መላጣው ዳኛ በዚህ የጦር ሰፈር ቢያንስ የሚያናግረው ሰው ፈረንጅም ቢሆን በማግኘቱ በጣም ተደስቶ ብሶቱን ያጫውተኝ ጀመር። ትናንት ቀኑን ሙሉ በየቀበሌው እየዞርኩ ስጠይቅ ዋልኩ። በዘረፋው የገዛ ዘመዶቼ እጃቸው እንዳለበት አላወቅኩም ነበር እና ይኸውልህ ወደ ዘመዶቼ እጄ እስከ ንጋት ድረስ ስሟገት አድሬ ይኸው የዘረፉትን ጥይት ሰጡኝና የልጄን ነፍስ ላተርፍ መጣሁ አለኝ። ቀጥሎም ሁሉም ዘመዶቼ በእኔ ተናደው ከኔ ጋር አያወሩም ብሎ አጫወተኝ። ይገባኛል፣ ማንም ሰው ሕይወቱን አደጋ ላይ ጥሎ የዘረፈውን ንብረት በገዛ ፈቃዱ ለዘረፈው ሰው አይመልስም። በተለይ በአሁኑ ጊዜ ጥይት መገበባያ በሆነበት ዘመን ሶስት ጥይት አንድ ማርትሬዛ ብር እያወጣ የትኛው ዘራፊ ነው አምስት ትላልቅ ሳጥን ሙሉ ጥይቶች በገዛ ፈቃዱ የሚመልሰው? ማምሻው ላይ እንደ ሁል ጊዜው ሁሉ ሊጎበኘን ለመጣው አስተማሪው አቶ ኪሩቤል ከዳኛው ጋር ያደረግኩትን ንግግር አጫወትኩት። ውሸቱን ነው ውሸቱን ነው እያለ በንዴት ተናገረና እርግጠኛ ነኝ ዋሽቷል። ራስ ካሳም ውሸታም ዳኛ እንደሆነ ስላወቁ ነው ልጁን ያሰሩበት። ይሄ መላጣ ዳኛ ራሱ ነው እነዚህን አምስት አጋሰሶች ከነጭነታቸው የዘረፈው። 40 መግረፍ ነበር እያለ ኪሩቤል በጣሙን ተናደደ። ምዕራፍ 18 ተንቀሳቃሹ ከተማ። ዳር አጋማሽ ላይ የራስ ካሳ ጦር የመጨረሻዋን ድንኳን ካቢያቶ ነቅሎ የጣሊያንን ወራሪ ጦር ሊገጥም ጉዞ ጀመረ። የራስ ካሳ ጦር ርዝመቱ ከ15 ኪሎ ሜትር በላይ ነበር። ጦሩ የአምባላጌን ተራራ ለቆ ወደ መቀሌ ሲገሰግስ ጣሊያኖች በመቀሌና በዙሪያዋ በርከት ያሉ ጥራት ያላቸው ምሽጎች ሰርተው ነበር። እንደ ኢትዮጵያውያን ሰላዮች አባባል ከመቀሌ ከተማ ውጪም በርከት ያሉ የጦር ካምፖች መመስረታቸውንና አንድ የጣሊያን ጦር ወደ ተምቤን ግዛት እየዘለቀ መሆኑን አስረድተዋል። የገበሬ ሰላዮች እንደ ገበሬ ለብሰው ምንም መሳሪያ سايزو بقلالو بطاليان تورسر ودقا فدان ودمتايو مكالي يغبونا يسللو نبر بمجمريو كان غزواتشن عابوتا كمتبال انتي تنش مندر درست ودياو راس كاسا كانت يتتقرب كمي مسل قدر ودوغبو اكبابي بطام استناكينا ترو مشيق دتون يمتتشل يتفتر واشاس ياغنيو نبر بزيج قبلي اندم النسان بابت يترداوت بزيج واشا بيقانو انداس فلاقينتو كفتنيوچو يتورشموچ لمكر يسبسبو نبر هوناتون لمن ناقر اني ودزيج واشا مهيد يكفين نبر يتاياچو كاوناون عند دنگاي تفنقلو عالك الدين ايالكو مسقاتو كهول دون بلاي ودو الشواء يمتوس دوات أبابا منقد من المنقوى وتدروش تقراربو لأسفوات بمكروم انقوان لسو لزنجروم تكبدال لك كهول دون بلاي يقرمين شما قلدي وراس كاسا بقان أمستيم سدستيم انداس فلاقينتو ياتشين يزنجرو منقد يالي تقر يورتو يوردو نبر يراس كاسا طور كاللفو يبون برجبين تمرو الزيام الزيم كيالتو تشنا كيالين غاوش سر كلوم لراسو قدقواد يكوفافر نبر يبون بودو دباسي جمر يمد دبك بد قدقواد طوراتشن يسفر بطا ديسو مندر طورو الزيم الزيام اندن اگرو بمبيك ايساو قوجو بولد تكنوست ولد تدلك الناقزوف كتما تلوتا تنكساكاش زلان كتما بسوستن يوكان راس كاسا تدلكو ينقدامك اوياتشون دنقوان اندي تلو تزاز ستو زاري تلاك انقدا يتبقالو راس سيوم منغشان راس سيوم منغشا متمالاي كدربو شوچگار سيواغو يودكوت يازي يوهانس عراتتنيا يلج لجناچو የምዕራብ ትግራይ ገዥ የሆኑት ራስዩም መንገሻ ጦርነቱ በተጀመረ ሳምንት የጣሊያኑ ጦር እየገፋ ሲመጣ አድዋን ለቀው መውጣት ተገደው ነበር እነሆ ከጥቂት ታማኝ ወታደሮቻቸው ጋር ለስድስት ሳምንት በተንቤን ተራራማ ክፍል ተጠግተው የኢትዮጵያን ጦር ሲጠብቁ ከርመው ዛሬ ያ ቀን ደርሶ ወደ ጦር ሰፈራችን በቃሉ ከጧት ጀምረው የራስ ካሳ የክብር ዘብ ከድንኳኑ ግራና ቀኝ እንደነገሩ ተሰልፈው ይጠብቃሉ። ቀጥር ላይ መልክተኛው በፈጣን ፈረስ ቀድሞ መጥቶ የራስዩምን መቃረብ አበሰረን። ብዙ ሳይቆይ ጥቂት ፈረሰኞችና ነጭ ሸማ የለበሰው ጦራቸው ላይን እይታ ገቡ። የራስ ካሳ የክብር ዘብ አዛዥ ቀኝ አዝማች አበበ ወታደሮችን በተጠንቀቅ እንዲቆሙ አዘዛቸው። ወዲያው የጦር ነጋሪቶች ያናስፈሪ ድምጻቸውን ከገደል ማሚቶ ጋር እየተቀባበሉ ያስተጋቡት ጀመር። ራስዩም እንደደረሱ ከራስ ካሳ ጋር ተሳስመው ተያይዘው ወደ ድንኳን ገቡ። ራስዩምን ካጀቡት በርካታ መኳንንት ጋር አንድ ረዘም ያለና የተጨማደደ ካኪ የለበሰና የጦር ሜዳ ቆብ የደፋ አውሮፓዊ አየው። ሰውየው በፈጣን እርምጃ በቀጥታ ወደ እኔ በመምጣት ኮሎኔል ኮናቫሎቭ እባላለሁ አለና ለሰላምታ እጁን ዘረጋልኝ። ቀጥሎም በፈረንሳይኛ እርሶ እርግጠኛ ነኝ የራስ ካሳ የጦር አማካሪ ፓርለሳክ ነው አይደል አለኝ። መገረሜን ሳልደብቅ እንዲታወቁ በየሳል ጨርስ ኮሎኔሉ ፋታ ሳይሰጥ ሌሎች የታሉ ብሎ ጠየቀ። አሁን ይበልጥ ተገርሜ የቶቹ በየጠየቁት እስከማቀው ድረስ ከአዲስ አበባ ለራስ ካሳ ጦር 14 አውሮፓውያን መኮንኖችና 7 እንግሊዛዊ ዶክተሮች ተመድበዋል አለኝ ፈጣን ብሎ። ይቅርታ ኮሎኔል ከልብ እንድስቅ ይፈቀድልኝ አልኩትና እንዳበደ ሰው መሳቅ ጀመረ። እንደ እንደምንም ሳቄን አፍኜ አንድም ዶክተር በጦራችን እንደሌለና ባለው መርፌ ወጊ ያበሻ ዶክተር ሞቼ በንፈራፈርም እንደማልታከምና ያለነው ብቻኛ አውሮፓውያን እኔና ጓደኛዬ ብራየር ብቻ መሆናችንን ስነግረው ትንሽ ራሱን አወዛውዞ አልፎ አልፎ ብቻውን እየሳቀ ወደ ድንኳን አመራ። መጀመሪያ ብቻዬን ነበርኩ። ቀጥሎ ኮሎኔል ተጨመረና ሁለት ሆነን። ከዛ ሌላ ሶስተኛ ፈረንጅ መጥቶ ሶስት ሆነን። በስተመጨረሻው የኩባው ካፒቴን አሌሳንድሮ ዴ ቫል የራስ ሙሉጌታ የጦር አማካሪ መጣና አራት ሆነን ሳለ ወደ ጦርነቱ ማለቂያ ግድም ላይ የመጀመሪያው አውሮፓዊ ዶክተር ሹፕለር ከአይርላንዳዊው ካፒቴን ሃይኪ ጋር ሲደርስ ሁለት ሌላ የፖላንድ ተወላጆች በራስ ሙሉጌታ ሰፈር በጣሊያኖች ምርኮ ስር ወደቁ። ጋዜጠኞችና የጦር ሜዳ ዘጋቢዎች ምንም እንኳ በአዲስ አበባ ቁጥራቸው ከ200 በላይ ቢሆንም በሰሜኑ የጦር ሜዳ አንድም አልነበሩም። እስከማቀው ድረስ ወደ ደቡብም የዘለቀ ጋዜጠኛ አልነበረም። ይበንዲ እንዳለ ራስ ካሳ እንግዳ በመቀበያ ተንቀሳቃሽ ሳሎናቸው የክብር እንግዶችን ተቀብለው ከራስ ስዩም ጎን ለጎን ተቀምጠዋል። እኔና ኮሎኔሉም ራሶቻችን ጀርባ ቆመናል። ራስ ካሳም ራስ ስዩምም አጠር ያሉ ንግግሮች ካደረጉ በኋላ በንጉሠ ነገሥቱ ስም ዋንጫቸውን አነሱ። ለዳግማዊ ድል ወደፊት ወደፊት። አዎ ራስ ካሳ በዚያች ምሽት የመጨረሻዋን የሻምፓኝ ሳጥናቸውን መስዋዕት አደረጉ። በዚያ ምሽት ከኮሎኔሉ ጋር ሌሊቱን ሙሉ ስናወራ አደርን። ከዛች ቅጽበት ጀምሮ እድላችን ተሳስራለች። በአንድ ድንኳን ውስጥ አብረን መኖር ጀምረናል። ወደፊት የሚገጥመንን ሁሉ ከጀግናው የኢትዮጵያ የገበሬ ሰራዊት ጋር ለመጋፈጥ ወደፊት እያልን ሁለታችንም አሸለምን። ጣሊያኖች ስለ ሁለቱ ራሶች መገናኘት በሰላዮቻቸው አማካይነት ሳይሰሙ አልቀረም መሰለኝ። በነጋታው ከጠዋቱ 2 ሰዓት ላይ ከላይ ከተራራው ጥግ 3 የማስጠንቀቂያ ጥይቶች ተከታትለው ተተኮሱ። ወዲያው ከየገደሉ ስር ነጋሪቶች ድምጻቸውን አስተጋቡ። ብዙም ሳይቆይ በሰማይ ላይ ድምጻቸውን አስቀድመው 3 ነጫጭና ትንንሽ ነጠብጣቦች ታዩ። ቀጥለውም ሌሎች 3 ብቅ ብለው ሰፈራችንን አንድ ሁለቴ ከዞሩ በኋላ የቦምብ ዝናባቸውን ያወርዱብን ጀመር። ከጥቂት ደቂቃዎች በፊት ጸጥታ የሰፈነባትና ሰላማዊዋ መንደራችን በደቂቃዎች ውስጥ ወደ ገሃነም እሳትነት ተለወጠች። ይሄ የገሃነም እሳት እታች ከወንዙ ስር መደዳውን የሚግጡትን የቀንድና የጋማ ከብቶችን አስበርግጎ ነፍስ ያውጪኝ በየአቅጣጫው ደንብረው ሲሮጡ ይታይ ነበር። አንድ ሰዓት የፈጀው ይሄ ቦምብ ዝናብ እንደ እድሜ ልክ ረዝሞብን ቆየ። ከአንድ ሰዓት በኋላ እነዚያ የተረገሙ የቆርቆሮ አሞራዎች የሞት እሳት መጥፋታቸውን ሲተዉ ከተደበቅኩበት ዋሻ ወጥቼ ቁልቁል እየተንደረደርኩ ስወርድ ሌላ የማስጠንቀቂያ 3 ጥይቶች ተከታትለው ተተኮሱ። ብዙም ጊዜ ስላልነበረኝ ሽቅም መመለሱን ትቼ ከአጠገቤ ካገኘው ትንሽ ቋጠኝ ስር ተወርጉሬ ተኛው። ቋጥኙ ግማሽ አካሌን ስለሸፈነልኝ እግሮቼን ወደ ቁጥቋጦው ውስጥ ወሽቄ ስጠብቅ አንዱ አውሮፕላን ከሌሎች ተለይቶ ወደ እኔ አቅጣጫ በመብረቅ ፍጥነት ይበር ጀመር። ነፍሴ ጉሮሮዬ ውስጥ ተወተፈች። በዚህ ቅጽበት አውሮፕላኑ በእኔ ላይ የሚወድቅና ሞተሮቹ ብትንትኔን የሚያወጡኝ እስኪመስለኝ ድረስ ፈራው። ይሁን እንጂ አብራሪው የሚጥላቸው ቦምቦች የሚወድቁት ከኔ ትንሽ ራቅ ብለው ስለነበር እንደምንም ራሴን አረጋግቼ አውሮፕላኑ እንዳለፈኝ ሽቅብ ወደ አስተማማኙ የራስ ካሳ ዋሻ ገሰገስኩ። ይገርማል፣ ያቺ እንደ ዝንጀሮ እንኳን አስቸጋሪ የሆነች የሰርጥ መንገድ እንዴት እንኳ እንዳለፍኩ አሳላውቅ ራሴን ከራስ ካሳ ዋሻ ውስጥ አገኘሁት። ጣሊያኖች ኢትዮጵያ ወታደሮች ተራራውን ተጠግተው መሽገዋል በሚል ግምት ሶስቱ የተራራውን አንድ ክፍል ሲደበድቡ ሌሎቹ ሶስቶቹ ደግሞ ከጀርባ ዞረው የቦምብ ዝናብ ያወርዱበት ነበር። አውሮፕላኖቹ ብዙ ጊዜ ዝቅ ብለው ሲበሩ ከከፍታ ቦታ ላይ በትክክል አብራሪውን ማየት ይቻል ነበር። እኔም ከራስ ጋሳ የቋጥኝ ዋሻ ውስጥ ሆኜ አብራሪውን ጣሊያናዊ ሳይ ደሜ ይፈላ ነበር። ብዙ ኢትዮጵያዊ ወታደር እንዲህ ዝቅ ብለው ሲበሩ ብዙም ሳያነጣጥሩ ደጋግመው ይተኩሱ ነበር። ከኛም ዋሻ ብዙ ጊዜ ይተኮስ ስለነበረ አብራሪው ሁኔታውን ተገንዝቦ ዋሻችንን አግድም በአውሮፕላኑ ላይ የተጠመደውን መትረየስ ያርከፈክፍብን ጀመር። በዚህ ቅጽበት ሽማግሌው ራስ ካሳ ሳይቀሩ ይተኩሱ ነበር። ከጎኔ የመሸገ አንድ ወታደር ጣሊያኖች ያወረዱብን የመትረየስ ጥይት ከዋሻዋ ጣሪያ ላይ የሰፈረችው ድንጋይ እጁን ክፉኛ ስለጎዳው ከለበሰው ያደፈ ሸማ እራፊ ጨርቅ ቆርጦ እጁን ያስር ነበር። በዚህ መልኩ በተደጋጋሚ የቦምብና የጥይት ዝናብ ሲያወርዱብን ቆይተው በድንገት አንዷ ቆርቆሮ አሽቆልቁላ መውረድ ጀመረች። በዚህ ቅጽበት የመጀመሪያዋን የጠላት አውሮፕላን የኢትዮጵያ ወታደሮች እንደጣሉ ጥርጥር አልነበረውምና ሁሉም ከመሸገበት ዋሻ ወደ ሰማይ እየተኮሰና እየፎከረ በታላቅ ጩኸት አውሮፕላኗ ወደ ወደቀችበት አቅጣጫ መሮጥ ጀመረ። ራስ ካሳም ጠመንጃቸውን እንደነገቱ ቁልቁል ተንደረደሩ። እኔም ተከተልኳቸው። ላፍታ ያህል ቆም ብዬ እየፎከረና እንዳንበሳ እያወራ ውድ ጥይቱን እያንጣጣ በደስታ ቁልቁል እንደናዳ ወደ ሸለቆው የሚወርደውን ባለነጩን ሸማ የገበሬ ወታደር ሳይ እጅጉን በጣም ኮራው። እኔም ደስታዬን መቆጣጠር አቅቶኝ ጥርሴን እያፋጨው ወደ ሰማይ እየተኮስኩ ቁልቁል ስንደረደር ሶስት ጥይቶች ተደጋግመው ተተኮሱ። ለጥቆም ነጋሪቶች ከየቅጣጫው ጩኸታቸውን አሰሙ። ይሁን እንጂ የአንድ ናዳ የሚኖግደው ወታደር አልሰማም። እየፎከረና እየጮኸ ወደ ታች ወረደ። የኢትዮጵያው ጦር እንዲህ አጋጫቶ ሲወርድ ሁለቱ አውሮፕላኖች ማንዣበብ ጀመሩ። ከቆምኩባት የገደል ጫፍ ላይ ሆኜ ቁልቁል ወደ ታች አያለሁ። አዎ፣ እታች ረባዳው ቦታ ላይ አንድ አውሮፕላን ቆማለች። ብዙ ወታደሮች ከተለያየ አቅጣጫ ወደ አውሮፕላኑ ይሮጣሉ። አንደኛው አብራሪ የአውሮፕላኗን ሞተር ለማስነሳት ከመዘውሯ ጋር ሲታገል፣ ሁለተኛው በአውሮፕላኗ ላይ የተጠመደውን መትረየስ በኢትዮጵያ ወታደሮች ላይ ሲያርከፈክፍ ወታደሮቻችንም ደቅጠን ይረግፋሉ። እኛ ተከስክሳለች ብለን የገመትናት አውሮፕላን እንደምንም በግድ ታርፋለች። በዚህ መሃል ሁለቱ አውሮፕላኖች ደርሰው ዝቅ ብለው በመብረር በኢትዮጵያ ወታደር ላይ የሞት ዝናብ ሲያወርዱ አብራሪው ሞተሩን ማስነሳቱ ቀናውና እንደምንም ተንፏቆ ማኮብኮብ በመቻሉ ከጥቂት ጊዜ በኋላ ከተራራው ጀርባ ተሰወረ። እስከ ምሽት ድረስ ወታደሮቻችን ሬሳና ቁስለኛ ሲሰበስቡ አመሹ። መርፌ ወጊው ሐኪማችን ፋታቶ ይዋከባል፣ ያለምንም እረፍት ይሰራል። በርካታ ሴቶች ሰብሰብ ብለው ተቀምጠው አሮጌ ሸማ ለቁስል ማሰሪያ ይቀዳሉ። የዛፉ ስር እንደ ነገሩ ከተገነጠለ ቅርንጫፍ እንጨት በተሰሩ ቃሬዛዎች ላይ ቁስለኞች ተኝተዋል። የሞተው ወደ መቃብሩ ወርዶ ቦታ እስኪለቅ ድረስ ያለምንም ሕክምና ተኝተው ህመማቸውን ውጠው ይጠብቃሉ። በጦር ሰፈራችን በጣም የተጎዳንና ሊድን የማይችል እግር ወይም እጅ መቁረጥ ብሎ ነገር የለም። ለነገሩ ይህን አይነት አስቸጋሪ ህክምና ሊያደርግ የሚችል ሐኪምም የህክምና መሳሪያውም የለንም። ሁለተኛ፣ የአበሻ ወታደር እግሩን ወይም እጁን ከሚቆረጥ ሞትን ይመርጣል። እንደምን የዕድሜ ልክ አካለ ጎዶሎ ሆኖ የዘመድ አዝማድ ሸክም ሆኖ መኖር ይቻለዋል? እና موتن يمرتال ممشاو لاي تيليغرافيستو تشاتشن انتينا ماكو موسلك اناتشو كاديس اباباقار مجنانيات چلنال كتلنم كتلايو ياوروبا اغارو جمي تلالفو جمسوچن سنناد دامت كويتن كروما يتلالف زينا سمان اسراس منت يتاليان بومباردر اوروب لانوچ يورس ساعتات يهد يراس كاساتور يسفر ببتن عيبوتا يتور سفر مدب دباتشون غلصو وده زرزر زيناو بمقوات عند يتعلان عروبلان بيتيبيا والتاترو يتمتو طورو كسفر ببت يتور سفر راك بلو لمعرف مقددون النا عند يتعلان والتادراوي تازابي مكونن مقددون أساوكا أبراريوم كبزوري كان بوالا يعروبلان موتورو تشون تقنو موتورون أسنستو مبرر بمچارو وده تعليانو يتور سفر مكالي بسلام ممالسون النا ليلام نگر چمامرو عورا يتقدلو والتادراوي تازابي كابتين يعني كتور النوتو بفيت بقد لراس كاسا يسمينون ايتيوبيا كفل يمياساي كارتا يستا جومونون بوالا زيت بيي ترادشالو يتاليان تور جنرال كارتو ايجان داندو يمتو ماري مكونن سلي ايجان داندو ايتيوبيا ترارا ونز جيرتنا شلقو تننش من دروج انقوى سايكر يميا سايكارتا ايزو نبار انيا تورجن ينبارتشو كتمرتبيت لزيوم كتاليان تمرتبيت مماريا مسحف لا يتقدرج يا يرسا بايت اقوامي كارتا بيتشا نبار ياتشي ودقال لج تكسكسال لج بلن يغمتنات اوروبلان ستتشاكول هلت كارتاوج تلالن هيدج كارتاوجو كاسمرا كتما اسكمكالي كمكالي اسكمبالا جيدرس يالون كفل قلس ارقو يمياسا ينبرو ايشو كارتا اسكتور النتو في الزامي درس ينبرتشن بچنيا كارتا نبرتش بتقام كمشبو على باچر موغد كباريس يمي تلالف تابيا مساب شالكو كزيا تابيا يتانقو يموزيكا ميلودي ينكورو كورال بسوم تافاچه هونه يه دانس موزيكا ازي بيتيوبيا تراروش چافلاي اندزنجرو دنگاي تاقفو مسمات بتقام يميگرم نگرناو ازيا باريس كزي بزوركو يزمن وطات يالمنم حساب تانگو ايه دنسا سيتون ايه جاوته بينون ايه تغونج سيسك الناس جاوت بدستا عالمون سيكج يدميك كيوچو ويم تانا ناشوچو يتيوبيا وطاتوش ازيم ازيام يموتار ياترالو قوسلو لمماتشون وطاو يالمنم ماستاقشا مدهانيت ياستاممالو سفر نبت يطور سفر زوريا يترابو جيبوش يانفنفالو عيشي مدر بچا يتانغو موزيكا سيكوم آتر ريال زينا قربة يتببروت منغستات دمس مستتات شوننا بطاليان لاي ماقب مطالات شون عصابوكو نغدي بطاليان اج اندندوات كمچيم عيفقدوم عادرقوم يردونال كتكيت داكي كاوج بوالا اكولا لليت يوانال هدار زتانيكن شي زتايمتو خياس منت عمتا مهرت اللفج لا برنامجين بزيو تقللال لينو برنامج نغتوات كاند اسك 3 نديوم كسا بوالا ك7 اسك 9 ساعات بدغامي ناسمالن دنامشو